ሰላም እናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከምናቀርብላችሁ ጉዳዮች መካከል
10 ሰውን ፎሎ ሲያደርግ 20 ሰውን ፎሎ ሲያደርግ ሪስፖንሲቢሊቲ ነው። ልክ የሆነ ሰው ፎሎ ሲያደርግ ያንን ሪስፖንሲቢሊቲ መወጣት መቻል አለበት ማለት እና ያ ሪስፖንሲቢሊቲ ደግሞ ምንድን ነው? ከአንተ ጋር በጣም ፖዘቲቭ የሆኑ አውንታዊ ህዝብን ከህዝብ ሊያቀራርቡ የሚችሉ ፖዘቲቭ የሆኑ አውንታዊ ስሜትን የሚፈጥሩ ኮንተንቶችን ብቻ መፍጠር።
ማህበራዊ መገናኛዎች ላይ የተለያዩ ይዘቶችን በማጋራት የገቢ ምንጫቸውን ካሳደጉ ወጣቶች መካከል አንዱ ራቼ ተስፋዬ ነው። የማህበራዊ መገናኛዎችን ኢኮኖሚያዊ አበርክቶት በተመለከተ ቆየት ብሎ ሀሳቡን ያጋራናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የዛሬ የምስልና ድምፅ ቅንብሩን የሚከውንልን ኤልያስ አስማረ ነው። አብራችን አምሹ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያ ውስጥ ከ6.5 ሚሊዮን በላይ የማህበራዊ ሚዲያ ተጠቃሚዎች እንዳሉ መረጃዎች ያሳያሉ። ከነዚህ መካከል በማህበራዊ መገናኛዎች ላይ የተለያዩ ይዘቶችን በማጋራት የገቢ ምንጫቸውን ያሳደጉ ወጣቶች ቁጥር እየጨመረ መምጣቱም ይነገራል። ከነዚህ መካከል አንዱ ራቼ ተስፋዬ ነው። ራቼ የባንክ ስራውን ሙሉ በመተው ሙሉ ጊዜውን መተዳደሪያውን በማህበራዊ ሚዲያ በተለይም ደግሞ በቲክቶክ ላይ ካደረገ ሰነባብቷል። ዩቲዩብና ፌስቡክን ሳይጨምር በቲክቶክ ላይ ብቻ ከ835,000 በላይ ተከታዮች እንዳሉትም ይገልጻል። ደረጀ ደስታ ከራቼ ጋር አጭር ቆይታ አድርጓል። በመቀጠል ይቀርባል።
እኔ ያው ሶሻል ሚዲያ ኢንፍሉዌንሰር ነኝ። ቲክቶክ ላይ እና ፌስቡክ ላይ ሞር ኦፍ በቪዲዮ ማህበራዊ ጉዳዮች ላይ ሳታየር ኮሜዲ ነው የምሰራው። ማህበራዊ ጉዳዮችን እያነሳ ማህበራዊ ጉዳዮች ላይ የምሰራ።
ሙሉ ጊዜህን ለዚህ ሰጥተህ ነው የምትሰራው?
ከዚህ በፊት ሌላ ስራ ሰራ ነበር፣ ግን ይህኛው ስራ ነው የነፍስ ጥሪ ነው የሚባለው። የነፍስ ጥሪ ሙሉ ለሙሉ ወደ ሶሻል ሚዲያ ሽፍት አድርግ ያለው ድርጅት ቢኖረኝም ኢንተርቴንመንት ስራችሁ ኢንተርቴንመንት የሚል ድርጅት ቢኖረኝም ብዙውን ስራ ግን ሶሻል ሚዲያ ላይ ነው የምሰራው፣ ዩቲዩብ ላይ ነው የምሰራው።
ማህበራዊ ሚዲያ ያን ያህል ይከፍላል? ለኑሮ የሚሆን ገቢ ያስገኛል?
አዎ በደንብ ይከፍላል፣ ያኖራል። አሁን በተለይ ደግሞ እንደዚህ ኢንፍሉዌንስ እያደረግህ ስትመጣ፣ ሰው ጋር ያለህ ተቀባይነት እያደገ ሲመጣ ብዙ ወይዎች አሉ ኢንካምን የምታገኝበት። ያው አርቲስት መሆን ማለት ነው። አሁን ሺፍት እያደረገ አይደል አለም ራሱ አብዛኛው ነገር ወደ ሶሻል ሚዲያ መጥቷል። እና ሶሻል ሚዲያ ላይ አክቲቭሊ ፓርቲስፔት የሚያደርግ ሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርግ ሰው ያው አርቲስት ነው አዘኝ። እና በጣም ይከፍላል። ፕሮሞሽን ትሰራለህ፣ ኢንጌጅመንት ጥሩ ነው። ፕሮሞሽኖችም ቀጥታ ወደ አንተ ነው የሚመጡት ማለት ነው። በዛ በጣም ቆንጆ ነው።
ምናልባት ኢኮኖሚ ጠቀሜታውን እንድናይ ምን ያህል ገቢ እንደምታገኝበት ልትነግረን ትችላለህ?
እሱ እንኳን አንጻራዊ ነው፣ ይሄ የሚባል አይደለም። ግን ጥሩ ነው፣ በጣም ጥሩ ነው።
በአማካይ ወይም አካባቢውን ማወቅ ይቻላል?
አይ ቆንጆ ነው፣ ቆንጆ ነው። ይሄን ማለት አልችልም፣ ግን ጥሩ ነው። አሁን ፐር ቪዲዮ አንድ ፕሮሞሽን ማስታወቂያ አንድ የአንድ ደቂቃ ማስታወቂያ 80,000 ብር 90,000 ብር ነው የምንሰራው። እና በቀን በወር 4 ማስታወቂያ 5 ማስታወቂያ ልትሰራ ትችላለህ። ቆንጆ ነው ማለት ነው። አንድ ቪዲዮ ያው የአንድ ደቂቃ የለው ደቂቃ ቪዲዮ በ80,000 ብር ሰራ ከሆነ በወር ደግሞ 4-5 የሚሰራ ከሆነ ከፕሮሞሽን ብቻ ይናል። ቆንጆ ነው፣ ቆንጆ ነው በጣም።
ቲክታክ ላይ ነው ይሄ? ዩቱብ ላይ ነው?
ቲክታክ ላይ ነው ይሄ፣ ቲክታክ ላይ ነው። ዩቱብ እንግዲህ ራሱ ነው ፐር ቪዲዮ የሚከፍል። ዩቱብ ላይ እንኳን ገና አሁን ነው ወደ ዩቱብ ሙቪ ያደረኩት እንዳልኩ፣ ራቹ ኢንተርቴንመንት የሚለውንም በቅርብ ስለሆነ ያቋቋም ነው፣ በቅርብ ነው ወደ ዩቱብ የገባ ነው። የዩቱብ ቢዝነስ ላይ በደንብ ገብተናል ለማለት እንቸገራለን። የእሱን ኢንካም ለማወቅ ግን ኢንካም ጄኔሬት ማድረግ ጀምሯል። ዩቱብም በቅርብ ጊዜ ቢጀመርም እስካሁን ባለው ኢንካም ጄኔሬት ማድረግ ጀምሯል። ግን እኔ ወጣቶችን እንዲሰሩ በጣም ነው ማበረታታው። በጣም እኔ መጀመሪያ ባንክ ቤት ነበር የምሰራው። ከዛ ነው እንግዲህ ይሄኛውን በጣም ለአርቱ ፍቅሩ ስላለኝ ሶሻል ሚዲያ ላይ ለመስራት።
ለምን ያህል ጊዜ ሰርተሃል ባንክ ውስጥ?
አክቹሊ ከባንክ በፊት ሬዲዮ ላይም ሰርቻለሁ፣ የመንግስት ተቋም ላይም ሰርቻለሁ። ባንክ ቤት 1 ዓመት ከ6 ወር እንደዚህ ሰርቻለሁ። ከዛ በፊት የነበረኝ በመንግስት ቢሮም 3 ዓመት 2 ዓመት ሰርቻለሁ። ሬዲዮ ላይም 1 ዓመት ምናምን ሰርቻለሁ።
ድም ወጣቶችን እመክራቸዋለሁ ብለህ ነበረ፣ ምንድን ነው የምትመክራቸው?
ጥሩ ስለሆነ ግን አሁን ሁሉም ወጣት ይህንን መስራት ይችላል ማለት አይደለም። አንድ ሰው ሁሉም ሰው በእኔ አመለካከት ከእግዚአብሔር የሚሰጠው የራሱ ተሰጥኦ ያለው ይመስለኛል። ሁሉም ሰው ሌላው ሰው እንደዚህ ሚዲያ ላይ ለመስራት ነው ተሰጥኦ የሚኖረው፣ ሌላው ደግሞ ኤኒቲንግ ብቻ ሰው ተሰጦውን እዚህ ላይ ከሆነ ኮንተንት ክሬተር አይነት ተሰጦ ያለው ሰው ሶሻል ሚዲያን ቢጀምር፣ ሰው አንዳንዴ የተፈጠረለትን ነገር ሲያገኝ ራሱ ብቻ የራሱን ህይወት ብቻ ቀይሮ ሳይሆን የሚያልፈው በአካባቢው ላሉ ሰዎች ለሶሳይቲው ይጠቅማል ማለት ነው። ለምሳሌ አንድ ወጣት ራሱን መቻሉ ቤተሰብ ላይ ዲፔንድ አለመሆኑ፣ ሀገር ላይ ሸክም አለመሆኑ ለሀገር ኢኮኖሚ አንድ ትልቅ ጥቅም ነው። የራሱን ህይወት ማሻሻል፣ ከዛ አልፎ ደግሞ ያ ሰው የራሱን ህይወት ካሻሻለ በኋላ ለምሳሌ ያው የራሴን ድርጅት አቋቁም ያልኩ ራችን ደርስ ነበር። በዛ ላይ በሚመጡት 2 ወሮች 3 ወሮች 6 ሰው ምናምን እፈጥራለሁ። ሶ ለስድስት ወጣት የሥራ ዕድል ፈጠርኩ ማለት የራስ የሆነ አውንታዊ ጥቅም አለው ማለት የሀገር ኢኮኖሚ ላይ ጭምር።
ማህበራዊ ሚዲያ ብዙ ጊዜ ሲነሳ በጥሩ ጎኑ ብቻ ሳይሆን በአሉታዊ ጎኑም ይነሳል።
እኔ በጣም ሪስፖንሲቢሊቲም አለብኝ ብዬ አምናለሁ። 10 ሰውም ፎሎ ሲያደርግ 20 ሰውም ፎሎ ሲያደርግ ሪስፖንሲቢሊቲ ነው። ልክ የሆነ ሰው ፎሎ ሲያደርግ ያንን ሪስፖንሲቢሊቲ መወጣት መቻል አለብን ማለት እና ያ ሪስፖንሲቢሊቲ ደግሞ ምንድን ነው? ከአንተ ጋር በጣም ፖዘቲቭ የሆኑ አውንታዊ ህዝብን ከህዝብ ሊያቀራርቡ የሚችሉ ፖዘቲቭ የሆኑ አውንታዊ ስሜትን የሚፈጥሩ ኮንተንቶችን ብቻ መፍጠር። ብዙ ሰዎች ፎሎወር ለማግኘት ላይክ ለማግኘት ሲሰዳደቡ ሊውሉ ይችላሉ። ያ ትክክለኛ ወይ አይደለም። በዛው የሚመጣ ጥቅም በዛው የሚመጣ እውቅና ጥቅሙም ብዛም ነው ለዛ ሰውም ለሀገርም ማለት።
ራቼ ተስፋዬ የራቼ ኢንተርቴንመንት ባለቤት በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ፍግን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ከእሷ ጋር ያደረግነው ቆይታ በመቀጠል ይቀርባል።
ከህፃንነት የጀመረ ፍላጎት ነው፣ ከልጅነት ማለት ነው። እና ልጅ ያለው ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም ከ5 ከ6 ዓመቴ በፊት ማለት ሚሞሪ ውስጥ የለም። ድመትና ውሻ የሚባለው ነገር እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት፣ ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው የማልፈው እዛች ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮህ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ? ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራዬ፣ ድንጋይ ይዞ ማለት ነው። እና ከዛም እሷ ውሻ እንደገባች አላውቅም፣ ትዝ አይለኝም። ሌላ ውሻ መጣች፣ እሷ እንዴት እንደሆነ አላውቅም፣ ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላውቅ ተቀራርበን ያገኘው ተራሴን። እና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛን የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው፣ ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻልም። እና እየተሰራ ያለው ስራ አንደኛ አዌርነሱ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስቶ የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና አንስቶ ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምናው ላይ ነው ያለ ነው፣ የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አዌርነሱ ግን በደንብ ይሰራል። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ የጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው። ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርኅራኄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች እስኪ ንገሩኝ።
ተግዳሮቱ በጣም ብዙ ነው፣ ቢወራ አያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነብስ ይራራል ይላል እና ርኅራኄ የሚጀምረው ስልጣኔ የሚለካው ይባላል። እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርኅራኄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ፣ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አይደል ወይ በስራ ተይዘህ ወይም የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። የእንስሳ ደግሞ እጣ ፈንታው አለመብላት ነው። ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ፣ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው ረሃቡ። ታመህ እጢ ወጥቶ እንደዚህ ተዝረክርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ። እንደዛ ሆኖ ያጠቃሃል፣ ይቀጠቅጥሃል። እና ቢደርስብኝ ጫና ብዙ ነው፣ ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚህ ለውጥ ለማምጣት ሂደት ውስጥ ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። መጀመሪያ የጀመሩ ጊዜ አስደንግጦኝ ነበረ። ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬያለሁ ብዬ ስለማስብ እነዚህ ነገሮች እየተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥቶ ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታሉ ሩቅ ሆነው። ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጨው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛም ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዩዝ አደረግክ የሚለው ገና ነው። እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛን ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው።
ሄቨን፣ በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድን ነው? ስለ ተቋሙ ምስ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት።
እቅድ ብዬ ማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም፣ ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
መጠለያ ቦታ ማለት ነው
እና የሚነሱትን እንስሳዎች የምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው መንሳት ያለብህ ማለት ነው። እንደዛም ሆኖ አሁን ትልቅ ሼልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው እየተንቀሳቀስኩ ያለሁት፣ ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት። ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይክ የለም ምናምን እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መክፈት ነው። ህክምና ተቋማቶችን መገንባት። ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ ይወደደም ማያሳክምበት ይሄ በግዴለሽ ማያሳክሙት ሳይሆን እንስሳ ይወደደም ማያሳክምበት ምክንያት ኮስቱ ሃይ ስለሆነ ነው። በጣም የእንስሳ ህክምና ክፍያው በጣም ውድ ነውና እሱ ነገሮች በቅናሽ የሚገኙበት ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረግበት ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋሙ እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው። እና እንደዚህ አይነቶቹን ተቋማት መገንባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት፣ ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንድ ውሻ እንድትወልድ ይፈለጋል፣ ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው፣ ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል፣ መድኃኒቱ ኮስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው ያን እንደዛ ሰፈር እንዲያደርጉ አንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡ ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊ ተሰርተው እንግዲህ እንስሶች የማይሳቀቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭ ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው። የመጨረሻ ቢሼ እሱ ነው።
ትብን መለሰ፣ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያውያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። በመቀጠል አሉላ ከበደ የሰው ሰራሽ ልህቀት ስጋት ስለሆነባቸው የኬንያ የኪነ ጥበብ ሰዎች ይነግረናል።
የሰው ሰራሽ ልህቀት ቴክኖሎጂ ይበልጥ እየተስፋፋ በመጣበት በአሁኑ ወቅት አንዳንድ የኬንያ ኩባንያዎችና የንግድ ድርጅቶች ጊዜና ወጪን ለመቆጠብ በማለም የተለያዩ ስራዎችን በኮምፒውተር በሚታገዙ ሮቦቶች ማከናወንን የአሰራር ስርዓታቸው አካል ማድረግ ይዘዋል። በናይሮቢ ከሚገኙት ግዙፍ የህትመት ኩባንያዎች አንዱ የሆነው ካርሳቲ ፕሮዳክትስ የሰው ሰራሽ ልህቀት ቴክኖሎጂን ካሰራራቸው ካዋሃዱ ተቋማት ውስጥ አንዱ ሆኗል። አንዳንዱን ስራዎች እንደ ወትሮው ሁሉ በሌሎች ድርጅቶች ባለሙያዎች ከመተማመን ይልቅ በተለይ የመጽሐፍ ሽፋኖችን፣ ጽሑፎችንና አጠቃላይ የመጽሐፍ ዲዛይኖችን ስራ ሰው ሰራሽ ልህቀትን በመጠቀም እነኚህን ስራዎች ለማጠናቀቅ ይወስድበት የነበረውን ጊዜ በአማካይ ከሶስት ወር ወደ አንድ ወር ማሳነስ መቻሉን አመልክቷል።
Because everything is within your fingertips.
ሁሉም በቀላሉ ልንደርስበት በምንችል ቅርበት ላይ የሚገኝ እንደመሆኑ ጊዜ መቆጠብ ብቻ ሳይሆን ለዚህ አይነቱ አገልግሎት የውጪ ኃይል መቅጠር ስለማይኖርብህ በወጪም ረገድ መቆጠብ ያስችልሃል። ስለሆነም በአሁኑ ወቅት የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም የምናድነው ወጪ የመጨረሻውን የምርት ውጤት ለማሻሻልም ያግዛል።
ውድሩ የተሰኘው የኮሚኒኬሽን አገልግሎት ድርጅት የምስራቅና ደቡባዊ አፍሪካ ኃላፊ ዴቪድ ካሬጋ እንዳስረዱት የሰው ሰራሽ ልህቀት ቴክኖሎጂ ኩባንያዎች ከደንበኞቻቸው ጋር የተሻለ ግንኙነት መፍጠር እንዲችሉም እየረዳ ነው።
ድርጅቶች፣ ተቋማትና ኩባንያዎች የሰው ሰራሽ ልህቀትን ተጠቅመው የቱ ጋ ነው አሁን ወጪን ቀንሼ ነገር ግን ውጤታማ የሚሰኝ ግንኙነት መቀጠል የምችለው የሚለውን መጠየቅ ይዘዋል። በበኩሌ ያስተዋልኩትና በትክክልም ማየት እንደሚቻለው ከድርጅትም ሆነ ከደንበኞች አሊያም ከኩባንያዎች እይታ አንጻር የሰው ሰራሽ ልህቀት እሴት ፈጣሪ የሆነ መምጣቱን ነው።
በአንጻሩ ቴክኖሎጂው ይበልጥ እየተለመደና እየተዘወተረ መምጣቱ ከዘርፉ ባለሙያዎች ዘንድ ስጋት እየፈጠረና ለማስታወቂያ ድርጅቶችም የሚያገኙት የስራ መጠንና ገቢ እየቀነሰ ነው። ሲሞን ሙዋንዚያ ከነኚህ መሰሉ ድርጅቶች አንዱ ለሆነው ዘ አርትስ ግሩፕ የተባለ ኩባንያ የፈጠራ ስራዎች ክፍል ኃላፊ በመሆን ያገለግላል። ምንም እንኳን እየተቀየረ ያለውን አሰራር ሁኔታና ኩባንያዎች እያገኙ ያሉትን ጥቅም ቢያምንም ማስታወቂያ ስራዎቻቸው ግን በባለሙያዎች መተማመኑ የተሻለ ነው ይላል።
All the design work is done in-house, so that means
ሁሉም የንድፍ ስራዎች በድርጅቱ ሰራተኞች በራሳቸው ነው የተሰሩት። ይህም ማለት የአገልግሎት አቅራቢው ድርጅት የሚያገኘው የገቢ መጠን አነስተኛ ይሆናል ማለት ነው። ይሁን እንጂ ኩባንያዎች በራሳቸው ይህን ስራ መስራት መቀጠል የሚመርጡበት ሁኔታ አይታየኝም። ምክንያቱም ሰዎች ይበልጡኑ ጠንካራ በሆኑባቸው በዋናዎቹ ስራዎቻቸው ላይ እንዲያተኩሩ አጽንኦት ሰጥተን ስለምንመክርና ይህንኑም ስለምናበረታታ ኩባንያዎች ወደዚያ ያዘነብላሉ የሚል ግምት የለኝም።
በአሁኑ ወቅት የማስታወቂያ ስራዎችን ለመስራት ጥቅም ላይ የሚውሉት የሰው ሰራሽ ቴክኖሎጂ ፕሮግራሞች አንዳንድ ጊዜ በርካታ ሰዓታት ለሚጠይቅ የአርቶት ስራ የሚዳርጉ የተበላሹ ገጽታዎችና እንግዳ መልክ ያላቸው ትዕይንቶችን ሲከስቱም ይታያሉ። ይሁን እንጂ ባለም አቀፉ የማስታወቂያ ጥናት ማዕከል ዘገባ መሰረት በአፍሪካ ለማስታወቂያው ዘርፍ ይወጣ የነበረው የገንዘብ መጠን ባለፈው ዓመት ብቻ በ11.6% ቀንሷል። ይህም የሰው ሰራሽ ልህቀት ቴክኖሎጂን የመጠቀም ዝንባሌ እየጨመረ መምጣቱን አመላካች ነው ብሎታል።
አሉላና መሰግናለን። ናይጄሪያ በሚታየው የኑሮ ውድነትን በመቃወም የሀገሪቱ ዜጎች ከሰሞኑ ሰልፍ ወጥተዋል። በመላሹ መንግስት ከሀገሪቱ ጎተራ እህል እንዲሰራጭም አድርጓል። ቲሞቲ አቢዞ ከአቡጃ የላከውን ዘገባ እንግዶ ወልዴ አቀናብሮታል።
የአፍሪካ ልማት ባንክ ማስጠንቀቂያውን ያወጣው የአገሪቱን አጠቃላይ የኢኮኖሚ ሁኔታ በሚያመለክተው ሪፖርቱ ላይ ነው። ባንኩ እንደሚለው አፍሪካ በአጠቃላይ የኢኮኖሚ እድገት ብታሳይም በያዝነው የፈረንጆቹ 2024 ዓ.ም በኢትዮጵያ፣ አንጎላ፣ ኬንያና ናይጄሪያ የነዳጅና የምግብ ዋጋ መጨመርና ገንዘብ ዋጋውን ማጣት የውስጥ ግጭቶችን ሊጭር ይችላል። በምስራቅ አውሮፓና በመካከለኛው ምስራቅ የሚስተዋሉት ግጭቶች አቅርቦትን በማዛባት የዋጋ ግሽበትን በመላው ዓለም ሊፈጥሩ ይችላሉ። ይህም የአፍሪካን ሁኔታ እንደሚያባብስ ባንኩ ገልጿል። በረሃብና በዋጋ መናር ምክንያት በናይጄሪያ ተቃውሞ እያየለ መጥቷል። የጸጥታ ጉዳይ ተንታኙ ሴናተር ኢሮግቡ ከአፍሪካ ልማት ባንክ አስተያየት ጋር ይስማማሉ።
ለሕይወት አስፈላጊ የሆኑት ሶስት ነገሮች ማለትም ምግብ፣ መጠለያና ልብስ በበቂ በማይገኙበት ሁኔታ ማኅበራዊ ውከት እንደሚፈጠር ግልጽ ነው። ከእነዚህ ውስጥ ደግሞ ምግብ አንገብጋቢው ጉዳይ ነው። ካለ ምግብ በሕይወት መቆየት አይቻልም። እናም ናይጄሪያውያን እያመሩ ያሉት ወደዚህ አይነት ሁኔታ ውስጥ ነው። ሰዎች አለመረጋጋት ይታይባቸዋል። እንደ እውነቱ ከሆነ በናይጄሪያ ያለው አንድ አስረኛ ችግር በሌላ አገር ተከስቶ ቢሆን ከፍተኛ ውከት በተፈጠረ ነበር። ለምን ያህል ጊዜ በዚህ ሁኔታ ውስጥ እንደምቆይ የሚታይ ይሆናል።
በሌላ በኩል አፍሪካ በፍጥነት እያደጉ የመጡ ኢኮኖሚዎች እንዳሏት ባንኩ ጠቁሟል። አይቮሪ ኮስት፣ ኒጀር፣ ሩዋንዳና ሴኔጋል ተጠቃሽ ናቸው። እድገቱ ግን እንደየኢኮኖሚ ፖሊሲያቸው ከአገር አገር እንደሚለያይ ባንኩ አስታውቋል። የናይጄሪያው ፕሬዚደንት ቦላ ቲኑቡ ባለፈው ግንቦት ወደ ስልጣን እንደወጡ የነዳጅ ድጎማን ማስቀረትን ጨምሮ ከበድ ያለ የኢኮኖሚ ማሻሻያ አድርገዋል። ማሻሻያው ወደፊት ጠቃሚ ውጤት እንደሚያመጣ ባለሥልጣናት ቢገልጹም ድንገት የተፈጠረው ለውጥ ግን በኢኮኖሚው ላይ አሉታዊ ተጽዕኖ አስከትሏል። ባለፈው ዓመት በናይጄሪያ ግሽበቱ 29.9% ደርሶ ነበር። ከ1996 ወዲህ ከፍተኛው ነው ተብሏል። በዚህ ምክንያት የምግብ ዋጋ እንዲቀንስ በሚል ባለሥልጣናት 102 ሺህ ሜትሪክ ቶን እህል ከጎተራ ወጥቶ እንዲሰራጭ አድርገዋል። በአገሪቱ ያለውን ሁኔታ አስመልክቶ ኤታ ማዦር ሽሙ ሜጀር ጄኔራል ክሪስቶፈር ሙሳ ባለፈው ማክሰኞ ለዜና ሰዎች መግለጫ ሰጥተዋል።
The entire world is feeling the heat. It's not only Nigeria.
ዓለም ሁሉ ችግሩ እየተሰማው ነው። የናይጄሪያ ብቻ ችግር አይደለም። እዚህና እዚያ የሚታዩ ተቃውሞዎች አሉ። መንግሥት ዝም አላለም። ለተግዳሮቶቹ መፍትሄ ለማግኘት ጥረት በማድረግ ላይ ነው። እህል ወደ ገበያው እንዲለቀቅ ተደርጓል። እርዳታውን በመላ አገሪቱ ለማዳረስ ሥራ ተሰርቷል። የዶላርና የመለወጫ ዋጋ ጉዳይ ከሁሉም ነገሮች ጋር የተገናኘ ነው። ችግሮቹ የተከሰቱትም በዚያ ምክንያት ነው።
በአፍሪካ በመጪዎቹ 2 ዓመታት የሚኖረው የኢኮኖሚ እድገት 3.8% እና 4.2% ሊሆን እንደሚችል የአፍሪካ ልማት ባንክ ይገልጻል። ይህም በዓለም ካለው አማካይ እድገት በላይ እንደሆነ ጠቁመዋል። ተቃዋሚዎቹ ግን የምግብና የመሠረታዊ ሸቀጦች ዋጋን መቋቋም እስካልቻሉ ድረስ ሰልፋቸውን እንደሚቀጥሉ አስታውቀዋል። ቲሞቲ ኦቢዙ ከአቡጃ ለላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
እንግዱና መሰግናለን። በዚህ ሳምንት ሩሲያ ዩክሬንን ከወረረች 2 ዓመት ሲሞላታል። ከዚህ ጋር ተያይዞ የአውሮፓ ህብረት ስላሰናዳቸው መርሃ ግብሮች የሚናገረውን ዘገባ ደግሞ እንግዱ ወልድ ያቀርበዋል።
የሩሲያ ወረራ 2 ዓመታት ሊያስቆጥር ጥቂት ቀናት በቀረበት በዚህ ወቅት ዩክሬን በዶኔስክ ክልል ከሚገኘው አቭዲቭካ ጦሯን ለማፈግፈግ ወስናለች። በአሜሪካ ደግሞ የዩክሬን ውሳኔ የመጣው ኮንግረስ ለሀገሪቱ የሚሰጠውን እርዳታ ማሳለፍ ባለመቻሉ ነው ሲል ዋይት ሀውስ ይከሳል። ዩክሬናውያን በጀግንነት እየተፋለሙ ነው፣ ነገር ግን አቅርቦት አጥሯቸዋል ሲል ዋይት ሀውስ ይገልጻል። ዩክሬን ከአቭዲቭካ ባፈገፈገችበት ዕለት ፕሬዚዳንቷ ቮሎዲሚር ዜሌንስኪ በሙኒክ የጸጥታ ጉባኤ ላይ ንግግር አድርገው ነበር።
ዱ ኖት አስክ ዩክሬን ወን ዘ ዋር ዊል ኤንድ አስክ ዮርሰልፍ
ጦርነቱ መቼ እንደሚያበቃ ዩክሬንን አትጠይቁ፣ ራሳችሁን ጠይቁ። ለምን ፑቲን አሁንም ጦርነቱን መቀጠል ቻለ ብላችሁ ጠይቁ።
በኪቭ የሚገኙ ዩክሬናውያን ነገሩ ከባድ ሆኖባቸዋል። የተራዘመ ሊሆን ለሚችለው ጦርነትም እየተዘጋጁ ነው። ኪቭ ኢንዲፔንደንት የተሰኘው የድረ ገጽ ጋዜጣ አዘጋጅ ኦልጋ ሩዴንኮ ጦርነቱ ከሁለት ዓመታት በፊት ሲፈነዳ በሥራ ገበታዋ ላይ ነበረች። የድረ ገጽ ጋዜጣውም ገና አንድ ወሩ ነበር።
Antony Blinken said that the invasion of Ukraine is going to start.
Antony Blinken, የሩሲያ ወረራ ከንጋት በፊት ይጀምራል ብለው ተናገሩ። ያኔ ነው ነገሩ ድንገት የምር እንደሆነ የታወቀው።
የሩሲያው ፕሬዝዳንት ቭላድሚር ፑቲን በወረራው ዋዜማ ንግግራቸውን ሲቋጩ ኦልጋ ለሥራ ዝግጁ ነበረች።
We prepared a news item saying Putin announces war against Ukraine.
አንድ ዜና አዘጋጀን። ፑቲን በዩክሬን ላይ ጦርነት አውጇል የሚል ልክ ንግግሩን እንዳቆመ አተምነው። በዛው ሰዓት አከባቢ ፍንዳታዎች መስማት ጀመርን።
የድህረ ገጹ ጋዜጣ ለሁለት ዓመታት በተከታታይ ጦርነቱን በመሸፈኑ ኪቭ ኢንዲፔንደንት በዩክሬን በመሬት ላይ ስላለው ሁኔታ በእንግሊዝኛ ቋንቋ የሚዘግብ ዋና የመረጃ ምንጭ ሆኗል። ዓለማውም ዩክሬናውያን ለምን እየተፋለሙ እንደሆነ ዓለም እንዲረዳ ማድረግ ነው። ኦልጋ ትቀጥላለች።
It is very frustrating to be here in Ukraine and to watch all the news coming out.
እዚህ ዩክሬን ተቀምጠን የአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ አለማጽደቁን በዜና መስማት በጣም ተስፋ አስቆራጭ ነው። ለነርሱ ጉዳዩ የቁጥር ጉዳይ ሊሆን ይችላል፣ ለኛ ግን ጉዳዩ የሰዩትን የተመለከተ ጉዳይ ነው።
ቮሎዲሚር ኦምሊን በዩክሬን ጦር ውስጥ ሻለቃ ነው።
We become much stronger.
ሰራዊታችን በሰው ኃይል ተጠናከረ። በርግጥም የሚያስደስት ጉዞ አልነበረም። ጦርነቱ በሁለት ወይም ሶስት ሳምንታት ወይም ወዲያውኑ የሚጠናቀቅ አልነበረም። ጊዜ ይወስዳል። ነገር ግን ሞራላችን ከፍ ያለ ነበር። ቁርጠኝነት ከሌለ ድል አይገኝም። በእኛ በኩል ቁርጠኝነታችን ጠንካራ ነበር።
በኪቭ ነዋሪዎች ጦርነቱ እንዲያከትም ተስፋ ያደርጋሉ። ዳንኤል የቬኒስ ነዋሪ ነው።
I want to see my mother, father. They are from they are
አባትና እናቴን ማየት ይሻለሁ። ውጭ ሀገር ነው ያሉት። እዚህ ያለሁት ወደ እነርሱ መሄድ ስለማልችል ነው።
ሌላው የከተማዋ ነዋሪ ኦሌክሲ የሚያክለው አለ።
በየቀኑ በየሌሊቱ ፍራቻ ላይ ነን። በአገራችን ሰላም እንዲኖር እንፈልጋለን። ፑቲንን አስቁመን ግዛታችንን ማስመለስ እንፈልጋለን።
ካትሪና ደግሞ የዓለም አቀፉን ማህበረሰብ ገዛ አስፈላጊነት አጽንኦት ትሰጣለች።
ይህ ጦርነት ረጅም ጊዜን ይወስዳል። በጣም ያስፈራኛል። ከዓለም አቀፉ ማህበረሰብ ገዛ ዩክሬን ይህንን ትልቅ ጠላት ማሸነፍ አትችልም።
ቪኦኤ ያነጋገራቸው ዩክሬናውያን እንደሚሉት ለውትድርና የሚመለመሉ ከሆነ ተመዝግበው አገራቸውን ይከላከላሉ። በተጨማሪም የሚዋጉት ለጋራ ዲሞክራሲያዊ ሴታቸው መሆኑን ዓለም እንደሚረዳቸው ተስፋ ያደርጋሉ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።